ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥር 16 2017 ዓ.ም ዝግጅታችን ጀመረ። ባለፉት 3 ወራት ውስጥ በኢትዮጵያ በግጭት አውድ ውስጥ ባሉ አካባቢዎች ከ200 በላይ ሲቪሎች ከፍርድ ውጪ መገደላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ።
ጠለቅ ያለ የምርመራ ስራ መስራት ስላልቻለን አሳሳቢ የሆኑ ቀጣይነት ያላቸው የሰብአዊ መብት ጥሰቶችን ሁሉንም እንኳን ባይሆን ዋና ዋናዎቹን በተለይ ደግሞ ለማሳያነት የሚበቁ የሰብአዊ መብት ጥሰቶችን አሰባስበን በየሶስት ወሩ የምናወጣበት ሪፖርት ነው። ይሄ ሁለተኛው ነው።
የሰማችኋቸው የኮሚሽኑ ተጠባባቂ ዋና ኮሚሽነር የሆኑትን ራኬብ መሰለን ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ትግራይ ክልል ዳግም ወደ ጦርነት እንዳይገባ ስጋት አለን ሲሉ ነዋሪዎችና ፓርቲዎች ተናግረዋል። እነዚህና ሌሎች መሰናዶች በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮቻችንና ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ለዜናው ኤደን ገረመው እዚህ ስቱዲዮ አጠገቤ ትገኛለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እንድትከታተሉን እጋብዛለሁ። እስከ ምሽቱ 4 ሰዓት ድረስ አብራችሁን ቆዩ። አሁን ከዓለም ዜና ከዓለም ዙሪያ ለተሰባሰቡ ዜናዎች ኤደን ገረመው።
በድጋሚ እንደምናምሽታችኋል። የሁቲ አማጽያን ያገቷቸውን 25 የመርከብ ሰራተኞች ለቀቁ። በየመን የሁቲ አማጽያን በቀይ ባህር ላይ በሚመላለሱ መርከቦች ላይ ጥቃት መሰንዘር ከጀመሩበት ወቅት ባለፈው ህዳር ያገቷቸውን የአንድ መኪና ጫኝ መርከብ 25 ሰራተኞች ለቀዋል። በኢራን ይደገፋሉ የሚባሉት የሁቲ አማጽያን በጋዛ ተኩስ አቁም ከተጀመረ ወዲህ ውጥረቱን ለማርገብ ያደረጉት ጥረት አካል እንደሆነም ተነግሯል። ነገር ግን ፕሬዚዳንት ዶናልድ ትራምፕ በፕሬዚዳንት ጆ ባይደን የተሰነዘረውን የሽብርተኝነት ፍረጃ መልሶ እንዲጸና በማድረጋቸው አዲስ ውጥረት እንዳይከሰትም ተሰግቷል። ታጋቾቹን የለቀቁት ኦማን ባደረገችው ሽምግልና ምክንያት መሆኑን የሁቲ አማጽያን አስታውቋል። ኦማን ከሁቲዎች ጋር የሚደረግን ድርድር ስትሸመግልም ቆይታለች። አንድ የኦማን አየር ኃይል አውሮፕላን ታጋቾቹን ከየመን ማስወጣቱም ታውቋል። በተጨማሪም 25 የሚሆኑ የመርከቡ አባላት እንዲለቀቁ ከሐማስ ተደጋጋሚ ጥያቄ ቀርቦ እንደነበረም ሁቲዎቹ ገልጸዋል። የመርከቡ አባላት ከፊሊፒንስ፣ ቡልጋሪያ፣ ሮማኒያ፣ ዩክሬንና ሜክሲኮ የተውጣጡ መሆናቸውም ተነግሯል። እርምጃው የተወሰደው የጋዛ ተኩስ አቁም እንዲደረግ ስምምነት ላይ መደረሱን ለመደገፍ ነው ሲሉ አማጽያኑ በሚቆጣጠሩት ሳባ የዜና አገልግሎት በኩል ባወጡት መግለጫ አስታውቀዋል። የፊሊፒንሱ ፕሬዚዳንት ፈርዲናንድ ማርቆስ ሁለተኛ 17 የሀገሪቱ ዜጎች መለቀቃቸውንም ጨምረው ገልጸዋል። የቡልጋሪያ የውጭ ጉዳይ ሚኒስትርም ሁለት ዜጎቹ መለቀቃቸውን የገለጸው በተባበሩት መንግስታት ድርጅት የየመን ልዩ ልዑክ የሆኑት ሃንስ ግረንበርድ በዘፈቀደ የታገቱ ሰዎች ሰቆቃ ያስቆመ ነው ያሉትን እርምጃም በመልካም ተቀብለውታል። ስደተኞችን ለመያዝ በተደረገ ዘመቻ ዜጎችና አንድ የአሜሪካ የቀድሞ ወታደር ተያዙ። በአሜሪካ ኒውጀርዚ ግዛት ኒውዋርክ ከተማ ውስጥ የስደተኞችና የጉምሩክ ኃይል አይስ ባደረገው አፈሳ የመኖሪያ ፍቃድ ከሌላቸው ግለሰቦች በተጨማሪም አንድ የቀድሞ ወታደርን ጨምሮ የአሜሪካ ዜግነት ያላቸው ነዋሪዎችን መያዙን የከተማዋ ከንቲባ አስታውቀዋል። ከኒውዮርክ ከተማ በቅርብ ርቀት ላይ የምትገኘው ኒውዋርክ ከተማ ስደተኞችን የሚቀበል ፖሊሲ ስታራምድ የቆየ ሲሆን ባለፈው ሰኞ ወደ ስልጣን ተመልሰው የመጡት ፕሬዚዳንት ዶናልድ ትራምፕ ሰነድ አልባ ስደተኞች ተይዘው ከሀገሪቱ እንዲወጡ በሰጡት ትዕዛዝ መሰረት የፌዴራል ኃይሎች በከተማ በሚገኙ የስራና የንግድ ስፍራዎች አሰሳ አካሂደዋል። ትራምፕ በሰጡት ፕሬዝዳንታዊ ትዕዛዝ ሰነድ አልባ ስደተኞችን ለመያዝ የሚደረገውን ጥረት ለማደናቀፍ የሚሞክሩ ባለስልጣናትን እንደሚቀጡም አስታውቋል። በኒውዮርክ በተካሄደው አፈሳ የፌዴራል ኃይሎች የመያዣ ትዕዛዝ እንዳልያዙ የሮይተርስ ዘገባም አመልክቷል። በዘመቻው የመኖሪያ ፈቃድ የሌላቸው ብቻ ሳይሆን ዜጎችም ጭምር መያዛቸውንም ገልጿል። ከተያዙት አንዱ የአሜሪካ የቀድሞ ወታደር ሲሆን ያቀረበውን ወታደራዊ ሰነዶች የፌደራል ኃይሎች በጥርጣሬ በማየታቸው ክብሩ ተነክቷል ሲሉ የከተማዋ ከንቲባ የሆኑት ራስ ባራካ ተናግረዋል። የአይስ ቃል አቀባይ ባወጣው መግለጫ ኃይሎቹ አሰሳ በሚያደርጉበት ወቅት የአሜሪካ ዜግነት ያላቸው ግለሰቦች ሊያጋጥሟቸው እንደሚችል አመልክቶ ያላቸውን ሰነድ እንዲያቀርቡ ሊጠየቁ እንደሚችሉ በኒውዮርክ ያጋጠመውም ይህም ሊሆን እንደሚችል አመልክቷል። አይስ ሁኔታውን እየመረመረ እንደሆነ የቃል አቀባዩ መግለጫ ጨምሮ ገልጿል። አፈሳው የአሜሪካ ህገ መንግስትን የሚጥስ ነው ሲሉ ከንቲባዋ ተናግሯል። ሰዎች በህገ ወጥ መንገድ ሽብር ሲፈጸምባቸው ኒውዮርክ ዝም ብላ አትመለከትም ሲሉ አክለዋል። የዋይት ሀውስ ቃል አቀባይ ካሮላይን ሌቪት በኤክስ ማህበራዊ ድረገጻቸው ላይ እንዳስታወቁት የትራምፕ አስተዳደር ትላንት ሐሙስ 538 ሰዎችን በቁጥጥር ስር መዋሉንና ሁሉም ህገ ወጥ ፍልሰተኞችና ወንጀለኞች መሆናቸውንም ተናግረዋል። ስደተኞች አሜሪካ ከተወለዱ ዜጎች በላይ ወንጀል እንደማይፈጽሙ በርካታ የምሁራንና ሌሎች የምርምር ተቋማት ጥናቶች እንደሚያመላክቱም የሮይተርስ ዘገባ ጨምሮ ገልጿል። ከህገ ወጥ ስደተኞች የሚወለዱ ህጻናት ዜግነት እንዳይሰጣቸው የሚያዘውን የትራምፕ ደንብ የፌዴራል ዳኛ በጊዜያዊነት አገዱ። በአሜሪካ ከህገ ወጥ ስደተኞች የሚወለዱ ህጻናት ዜግነት እንዳይሰጣቸው የሚያዘውን የፕሬዝዳንት ዶናልድ ትራምፕ አዲስ ደንብ በፍርድ ቤት የመጀመሪያው ፈተና ገጥሞታል። በሲያትል ዋሽንግተን በነበረ ፍርድ ቤት ክርክር ላይ የመንግስት ተወካይ የሆኑ ጠበቃ ክርክራቸውን ገና ከመጀመራቸው ነበር የፌዴራል ዳኛው ጃንሲ ካፍኖር ጠበቃውን በጥያቄ አጣድፈው የፕሬዝዳንቱ ትዕዛዝ ግልጽ የሆነ የህገ መንግስት ጥሰት ነው ያሉት። ዳኛው ቀጣይ ክርክር እስኪደረግ ድረስ የፕሬዝዳንቱ ትዕዛዝ ተፈጻሚ እንዳይሆንም በጊዜያዊነት አግደዋል። በአሜሪካ በ14ኛው የህገ መንግስት ማሻሻያ መሰረት በሀገሪቱ የተወለደ ህጻን ዜግነት ያገኛል። ማሻሻያው የወጣው የአሜሪካን የእርስ በርስ ጦርነት ተከትሎ እንደ አውሮፓውያን አቆጣጠር በ1868 ሲሆን ይህም በወቅቱ ከባርነት ነጻ የወጡ ጥቁሮችን ዜግነት ለመስጠት የዋለ ነበር። ትራምፕ ህገ ወጥ ስደተኞች እንዲባረሩ ትዕዛዙን ያስተላለፉት ቃለ መሐላ በፈጸሙበት ባለፈው ሰኞ ዕለት ነበር። በመወለድ ዜግነት መሰጠቱን የሚቃወሙ ወገኖች አጋጣሚው ህገ ወጥ ስደተኞች በሀገሪቱ እንዲቆዩና ልጆቻቸውን መልሰው ዜጋ እንዲያደርጓቸው መንገድ የሚከፍት እንደሆነም ይሟገታሉ። የትላንቱ የዳኛ ውሳኔ በመላው ሀገሪቱ የትራምፕ ትዕዛዝን ተፈጻሚነት ለ14 ቀናት የሚያግድ ነው። ዳኛው እንደ አውሮፓውያን አቆጣጠር ለካቲት 6 ቀን 2025 ቀጠሮ የሰጡ ሲሆን እስከዛው ድረስ ተከራካሪ ወገኖች በፕሬዝዳንቱ ትዕዛዝ ላይ ያላቸውን ህጋዊ ሙግት ያሰናዳሉ። አድማጮች፣ ዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ትራምፕ የዩክሬኑን ጦርነት ማስወገድ ይቻል እንደነበረ በሚገልጹት ላይ እንደሚስማሙ ፑቲን አስታወቁ። ዶናልድ ትራምፕ እርሳቸው በስልጣን ላይ ቢሆን ኖሮ የዩክሬኑን ጦርነት ማስወገድ ይቻል ነበር ሲሉ በተደጋጋሚ በሚገልጹት ላይ እንደሚስማሙ የሩሲያው ፕሬዝዳንት ቭላድሚር ፑቲን ተናግረዋል። ሞስኮ በበርካታ ጉዳዮች ላይ ከአሜሪካ ጋር ለመወያየት እንደምትሻም ፑቲን አስታውቀዋል። ፑቲን ዛሬ ከሩሲያ መንግስት ቴሌቪዥን ጋር ባደረጉት ቃለ ምልልስ ትራምፕ ለዩናይትድ ስቴትስ በሚጠቅማት ጉዳይ ላይ የሚያተኩሩ ብልህና የተግባር ሰው ናቸው ሲሉ ገልጸው ከዩክሬኑ ግጭት በተጨማሪም የኒውክሌር ጦር መሳሪያ ቁጥጥርና የኢኮኖሚ ጉዳዮችን በተመለከተም መወያየት እንደሚሹም አስታውቀዋል። ከትራምፕ ጋር ሁሌም ስራ ላይ ያተኮረ ተግባራዊና መተማመን የሰፈነበት ግንኙነት አለን ሲሉም ፑቲን አክለዋል። በወቅቱ ፕሬዝዳንት ቢሆኑ ኖሮ ምርጫው ባይሰረቅ በዩክሬን የተከሰተውን ግጭት ማስወገድ ይቻል ነበር ሲሉ ትራምፕ በሚናገሩት አለመስማማት አልችልም ሲሉም ተደምጠዋል። ፑቲን የፑቲን መግለጫ ትራምፕ በሁለት የጎርጎሮሳውያኑ 2020ን ምርጫ ተሰርቅ ያለው ብለው በሚከራከሩት ነጥብ ላይ የተሰጠ ጠንካራ ድጋፍ ነውም ተብሏል። ትራምፕ ከፎክስ ኒውስ ጋር ትላንት ሐሙስ ባደረጉት ቃለ ምልልስ የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ ግጭቱን ለማስወገድ ከፑቲን ጋር መደራደር እንደነበረባቸው ተናግረዋል። ፑቲን በዛሬው መግለጫቸው ለንግግር በራቸው ክፍት መሆኑን አስታውቀው ነገር ግን ዘለንስኪ እንደ አውሮፓውያን አቆጣጠር በ2022 ከሞስኮው ጋር ድርድር እንደማይኖር መወሰናቸውን አንስተው አስታውሰዋል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። አይደን ገረመው ከዋሽንግተን ዲሲ። The Voice of America.
ኤደንን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ጥር 16 2017 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። ከቀናባሪ ብርሃን ኃይሉ ጋር ሳስተናግዳችሁ የማመሻው ስመኝሽ የቆየ ነኝ። የማህበራዊና የድረገጽ ፕሮዲውሰራችን አበባየው ገበያውም አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። አሁን በቀጥታ ቀዳሚ ወደሆነው የአበየር ዘገባ እንለፍ። የኢትዮጵያ ሰብአዊ መብት ኮሚሽን ዛሬ ባወጣው የሩብ ዓመት ሪፖርት በኢትዮጵያ በግጭት አውድ ውስጥ በሚገኙ አካባቢዎች ባለፉት 3 ወራት ውስጥ በተካሄደ የምርመራ ሪፖርት ከ200 በላይ ሲቪሎች ከፍርድ ውጪ መገደላቸውን አስታወቀ። የሲቪሎች ግድያዎች የተፈጸሙት በአብዛኛው በአማራና በኦሮሚያ ክልሎች መሆኑንም ጨምሮ ገልጿል። የኢትዮጵያ መንግስት እስካሁን በጉዳዩ ላይ ምላሽ አልሰጠም። ግድያዎቹ የተፈጸሙት በኢትዮጵያ የጸጥታ ኃይሎችና በየክልሎቹ በሚንቀሳቀሱ ታጣቂዎች እንደሆነም ኮሚሽኑ አመልክቷል። በሲቪሎች ላይ ከፍርድ ውጪ የሚፈጸሙ ግድያዎች አሳሳቢ ሆነው መቀጠላቸውን የገለጹት የኮሚሽኑ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ለዚህ ምክንያት የሆኑ ግጭቶች እንዲቆሙና በዚህ ረገድ በተለይም መንግስት ኃላፊነቱን እንዲወጣ ጠይቀዋል። ከመንግስት በኩል በዚህ ጉዳይ ምላሽ ለማግኘት የተደረገው ጥረት አልተሳካም። ዘገባው ይቀጥላል።
በኢትዮጵያ በግጭት አውድ ውስጥ ያሉ አካባቢዎችን የሰብአዊ መብቶች ሁኔታ በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ አርብ ጥር 16 ቀን ባወጣው የሩብ ዓመት ሪፖርት ከመስከረም ወር አጋማሽ እስከ ታህሳስ አጋማሽ ባለው ጊዜ ውስጥ በትንሹ 214 ሲቪሎችና በግጭት ውስጥ ተሳትፎ የሌላቸው ሰዎች ከፍርድ ውጭ መገደላቸውን አመልክቷል። አብዛኛው የሲቪሎች ግድያ በቅደም ተከተል በአማራና በኦሮሚያ ክልሎች መፈጸማቸውን ያስታወቀው ኮሚሽኑ ሪፖርቱ በሩብ ዓመቱ ውስጥ በግጭት አውድ ውስጥ ባሉ አካባቢዎች የተፈጸሙ የሰብአዊ መብቶች ጥሰቶችን በሙሉ የሚሸፍን አይደለም ብሏል። ኮሚሽኑ ውጤታማ ክትትልና ምርመራ አከናውኜባቸዋለሁ ብሎ በዝርዝር ያስቀመጣቸው ከህግ ውጭ የተፈጸሙ የሲቪሎች ግድያዎች በመንግስት የጸጥታ ኃይሎችና በየክልሎቹ በሚንቀሳቀሱ አማጽያን ታጣቂዎች የተፈጸሙ መሆናቸውን አመልክቷል። የመንግስት ኃይሎች አማጽያንን ትደግፋላችሁ፣ አማጽያን ደግሞ መንግስትን ትደግፋላችሁ በሚል ከፈጸሟቸው ግድያዎች በተጨማሪ በመንግስት የድሮንና የአየር ጥቃት እንዲሁም ኢላማቸውን ባለዩ ጥቃቶች የተገደሉ ሲቪሎች መኖራቸው በሪፖርቱ ተመልክቷል። በአማራ ክልል የጎንደርና የጎጃም የተለያዩ ዞኖች በርካታ ሲቪሎች የተገደሉባቸው አካባቢዎች እንደሆኑ ኮሚሽኑ አስታውቋል። ከነዚህም መካከል መስከረም 8 ቀን በደቡብ ጎንደር ዞን ፎገራ ወረዳ የመንግስት የጸጥታ ኃይሎችና በአካባቢው የሚንቀሳቀሱ የፋኖ ታጣቂዎች የተኩስ ልውውጥ ካደረጉ በኋላ የመንግስት የጸጥታ ኃይሎች በመንገድ ላይ አግኝተው እንዲሁም ከመኖሪያ ቤታቸው አስወጥተው የያዟቸውን በአጠቃላይ 10 ሲቪል ሰዎች ገድለው እንደሄዱ የአይን እማኞችና የተጎጂ ቤተሰቦችን ዋቢ በማድረግ ሪፖርቱ ጠቅሷል። ከመስከረም አጋማሽ እስከ ጥቅምት አጋማሽ ደግሞ በምስራቅ ጎጃም ዞን ቢቡኝ ወረዳ ወይንውሃ ቀበሌ በተለያዩ ጊዜያት የመንግስት የጸጥታ ኃይሎች ቤት ለቤት በመሄድ ፋኖን ትደግፋላችሁና የፋኖ ቤተሰቦች ናችሁ ያሏቸውን 11 ሲቪል ሰዎች በመያዝ ወይንውሃ ቀበሌ ወደሚገኘው የመከላከያ ካምፕ በመውሰድ እንደገደሏቸው ኢሰመኮ ገልጿል። መስከረም 22 በደቡብ ጎንደር ዞን ሊቦ ከምከም ወረዳ በተመሳሳይ ምክንያት አንድ የ9 ወር ነፍሰ ጡር እናትና አንድ ህጻንን ጨምሮ 8 ሲቪል ሰዎች ላይ የመንግስት ኃይሎች ግድያ ፈጽመዋልን ብሏል ሪፖርቱ። የፋኖ ታጣቂዎች ከህግ ውጭ ፈጽመዋል ከተባሉ የሲቪሎች ግድያዎች ውስጥ ደግሞ መስከረም 29 በምዕራብ ጎጃም ዞን ደጋዳሞት ወረዳ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከተደረገ የተኩስ ልውውጥ በኋላ የመንግስት የጸጥታ ኃይሎች አካባቢውን ለቀው መውጣታቸውን ተከትሎ የፋኖ ታጣቂዎች የመንግስት ኃይሎችን ደግፋቸዋል በሚል ቢያንስ 80 ሰዎችን አስረው አቆይተው ከመካከላቸው 38 ሰዎችን ህዳር 27 ቀን እንደገደሉ ኢሰመኮ እማኞችን ጠቅሶ አመልክቷል። ተገልጿል። በኦሮሚያ ክልል ከህጎች ከተፈጸሙት ግድያዎች ውስጥ ደግሞ ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላችሁ በሚል በቄሌም ወለጋ ዞን ሳጃ ወለል ወረዳ 2 ሲቪል ሰዎች፣ መስከረም 29 በደቡብ ምዕራብ ሸዋ ዞን አመያ ወረዳ 9 ሲቪል ሰዎች በመንግስት ኃይሎች መገደላቸውን ሪፖርቱ ገልጿል። የኦሮሞ ነጻነት ሰራዊት ታጣቂዎች ፈጽመዋቸዋል ከተባሉት የሲቪሎች ግድያዎች መካከል ደግሞ ጥቅምት 21 በምስራቅ ሸዋ ዞን ዱግዳ ወረዳ የመንግስት አካላትን ተባብራቸዋል በሚል ህጻናትን ጨምሮ 17 ወንዶችና 21 ሴቶች በአጠቃላይ 38 ሲቪል ሰዎችን ገድለዋል የሚለው ተጠቃሽ ነው። እነዚሁ ታጣቂዎች ጥቅምት 29 በምስራቅ ሸዋ ዞን ዱግዳ ወረዳ መጃላሉ ቀበሌ በሚኖሩ የጉራጌ ብሔር ተወላጆች ላይ በምሽት ቤታቸውን በላያቸው ላይ በማቃጠልና ጥይት በመተኮስ በአጠቃላይ 12 ሰዎችን እንደገደሉ፣ እንዲሁም ህዳር 19 በአርሲ ዞን ሽርካ ወረዳ የክርስትና እምነት ተከታዮችን ኢላማ በማድረግ ፈጸሙት በተባለ ጥቃት 13 ሰዎችን ከመኖሪያ ቤታቸው በማስወጣት በጥይት መግደላቸውን ሪፖርቱ አመልክቷል። ከግድያዎቹ በተጨማሪ ብዙ ሲቪሎች ለአካል ጉዳት መዳረጋቸውንና በርካታ ንብረትም መውደሙን ኮሚሽኑ አስታውቋል። የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ በሰጡን አስተያየት በሲቪሎች ላይ ከፍርድ ውጪ የሚፈጸሙ ግድያዎች አሳሳቢ ሆነው መቀጠላቸውን ተናግረዋል። ወይዘሮ ራኬብ በየሩብ ዓመቱ ሪፖርት ማውጣት ያስፈለገበትን ምክንያትም አብራርተዋል።
ዋናው እንግዲህ ምክንያት እንደዚህ አይነት ፕሮዳክት የጀመርንበት ትልልቅ የሆኑ የሰብአዊ መብት ጥሰቶችን ሰንደን ተጠያቂነት ማምጣት በሚቻልበት ጊዜ እነዚህ ዶክመንቴሽኑ ለፍትህ ሂደቱ ግብዓት እንዲሆን እንዲጠቀም ደግሞ አስቸኳይ እርምጃዎችም እንዲወሰዱ ለማድረግ ጠለቅ ያለ የምርመራ ስራ መስራት ስላልቻለን አሳሳቢ የሆኑ ቀጣይነት ያላቸው የሰብአዊ መብት ጥሰቶችን ሁሉንም እንኳን ባይሆን ዋና ዋናዎቹን በተለይ ደግሞ ለማሳያነት የሚበቁ የሰብአዊ መብት ጥሰቶችን አሰባስበን በየሶስት ወሩ የምናወጣበት ሪፖርት ነው። ይሄ ሁለተኛው ነው።
በዚህ ጉዳይ ላይ ከመንግስት በኩል ምላሽና አስተያየት ለማግኘት ያደረግነው ጥረት ሊሳካልን አልቻለም። የመንግስት ኮሚኒኬሽን ሚኒስትሩ ዶክተር ለገሰ ቱሉና የመከላከያ ሰራዊት ቃል አቀባይ ኮሎኔል ጌትነት የእጅ ስልካቸው ላይ ደውለን አላነሱም። የዘፈቀደ ጅምላና የተራዘመ እስራትና የተፋጠነ ፍትህ እጦትም አሳሳቢ እንደሆነ በሪፖርቱ የጠቀሰው ኮሚሽኑ ግጭት ባለበት በአማራ ክልል ከመስከረም 18 ጀምሮ ከ6000 በላይ የሚሆኑ ሰዎች መደበኛ ባልሆኑ በጊዜያዊ ማቆያነት በተመረጡ አራት ቦታዎች ታስረው ይገኛሉ ብሏል። አስገድዶ መሰወር፣ እገታና ያሉበት ቦታ ሳይታወቅ ሰዎችን አስሮ የማቆየት ተግባርም በተለይ በአማራ ክልል በዋናነት በመንግስት ኃይሎች እየተከናወነ መሆኑን ገልጿል። ሌላው ሪፖርቱ ትኩረት ያደረገበት ነጥብ የዳኝነት ነጻነት መሸርሸር ነው። በአማራ ክልል ዳኞች ከዳኝነት ስራቸው ጋር በተያያዘ በሚሰጡት ውሳኔና ትዕዛዝ ሳቢያ በመንግስት አስፈጻሚ አካላት ህገወጥ እስራት፣ ጥቃት፣ ማስፈራራትና ጣልቃ ገብነት እንደሚፈጸምባቸው እንዲሁም ፍርድ ቤቶች የሚሰጡትን ውሳኔና ትዕዛዝ አለማክበር እንደሚስተዋል ኢሰመኮ ማረጋገጡን ገልጿል። ሪፖርቱ እንዳመለከተው በክልሉ በአጠቃላይ ባለፈው አንድ ዓመት ጊዜ ውስጥ 35 ዳኞች ህገወጥ እስራት ተፈጽሞባቸዋል። በኦሮሚያ ክልልም መሰል ችግሮች እንደሚስተዋሉ ነው የተገለጸው። የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ
ትንሽ የዚህኛው ሪፖርት ለየት ያለው በዚህ ሶስት ወር ውስጥ የዳኝነት ነጻነት ላይ ያደረግነው ክትትልን በተወሰነ መልኩ ሳምራይዝ አድርገን አቅርበናል። ይህም አንዱ አሳሳቢ ሆኖ በአማራም በኦሮሚያ ክልልም የዳኝነት ነጻነት ላይ ተጽዕኖ የሚያደርጉ ሂደቶችን አይተናል።
ለሰብአዊ መብት ጥሰቶች ምክንያት የሆኑ ግጭቶች እንዲቆሙም ተጠባባቂ ዋና ኮሚሽነሯ ጥሪ አቅርበዋል። ለዚህም መንግስት የመሪነቱን ሚና መወጣት አለበት ብለዋል። በኮሚሽኑ ሪፖርት ክስ የቀረበባቸውን የመንግስት አካላት እንዲሁም የአማጽያን ታጣቂዎችን ምላሽና ማብራሪያ ካገኘን በሌላ ዘገባ ይዘን እንመለሳለን። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በትግራይ ክልል የሚገኙ ወታደራዊ አመራሮች ትላንት በሰጡት መግለጫ በዶክተር ደብረ ጽዮን ገብረ ሚካኤል ለሚመራው የህወሓት ቡድን ድጋፍ እንደሚሰጡ መግለጻቸውን ተከትሎ ለአሜሪካ ድምጽ አስተያየታቸውን የሰጡ የመቀሌ ከተማ ነዋሪዎች ትግራይ ዳግም ወደ ጦርነት እንዳትገባ የሚል ስጋት እንዳላቸው ተናገሩ። ሁለቱም ወገኖች ጉዳዩን ወደ ህዝብ አቅርበው ይዳኙ ብለዋል። በሌላ በኩል ሶስት የክልሉ ፓርቲዎች በሰጡት መግለጫ የወታደራዊ አመራርን በፖለቲካዊ ጉዳዮች ጣልቃ መግባት እንደሚቃወሙ በመግለጽ ወታደራዊ አዛዦቹ ከኤርትራ መንግስት ድጋፍ ያላቸው ናቸው በማለት ወንጅለዋል። ከከፍተኛ ወታደራዊ ጀነራሎች አንዱ ኮሎኔል ገብረ ጻድቃን የትግራይ የጸጥታ ሁኔታ ከትግራይ ህዝብና ከጸጥታ አካል ውጪ ስላልሆነ የውጪ ኃይል አንሻም ብለው ወንጀላው ስም ማጥፋት ነው በማለት አጣጥለውታል። ሙልጌታ ጽባ ተጨማሪ ያለው።
የትግራይ ክልል የጸጥታ አመራሮች በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ከዚህ ቀደም ያሳለፈውን ውሳኔ እንደሚደግፉ ትላንት ባወጡት መግለጫ ማስተዋወቃቸው ተከትሎ በመቀለ ከተማ ለአሜሪካ ድምጽ አስተያየት ከሰጡ ነዋሪዎች አንዱ አቶ ተክለ ማርያም ኃይሉ ናቸው።
ፖለቲካ ሁኔታት በጣም ነው ከቢድ ሀደጋ ዘቱ።
የትግራይ የፖለቲካ ሁኔታ እኛን ወደ ከባድ ሁኔታ ያስገባን እንዳለ ይታያል። በተለይ በትናንትናው ዕለት ከፍተኛ የሰራዊት አዛዦች የሰጡት መግለጫ ብዙ የከተማችንን ነዋሪዎች ያስጨነቀና ዳግም ወደ ጦርነት ከበባና ክልከላ ውስጥ እንዳንገባ ስጋት የፈጠረብን ነው።
አክለውም ወታደራዊ አመራሮች ለሁለት ከተከፈሉት የፓርቲ ቡድኖች ላንዱ ድጋፍ ማሳየታቸው ጦርነት እንደ ማወጅ ነው የሚታየው ብለዋል። አቶ ተክላይ ኃይልሽ የተባሉ አስተያየት ሰጪ በበኩላቸው የክልሉ ፖለቲካዊ ቀውስ ወደ ግጭት እንዳያመራ ሁለቱ ወገኖች ጉዳዩን ወደ ህዝቡ አቅርበው ይዳኙ ብለዋል።
በአሁኑ ጊዜ ተኩስ ባይኖርም በፖለቲካው ውዝግብ ምክንያት ብዙ ሰዎች በኢኮኖሚ ችግር ውስጥ ይገኛሉ። በእጦት ምክንያት ሰው እየተጎዳ ነው። በተለይ አሁን ያለው አስጨናቂ ጊዜ ለህዝቡ በጣም ከብዶታል። እነዚህ መሪዎች ህዝቡን ማየት አለባቸው። ወደ ህዝቡ ከቀረቡ ህዝቡ ይዳኛቸዋል። ወደ ህዝቡ ቢቀርቡ አንተ ነህ ትክክል፣ አንተ ተሳስተሃል እያለ ህዝብ ይወስን ነበር።
በመቀለ ከተማ ያገኘናቸው አስተያየታቸውን ለአሜሪካ ድምጽ የሰጡ ነዋሪዎች በፖለቲካዊ ውዝግቡ ምክንያት ወደ ግጭት እንዳይገባ በመስጋታቸው ካለፈው አንድ ወር ጀምሮ ለምግብ አገልግሎት የሚያስፈልጋቸውና ለተወሰነ ጊዜ የሚያቆያቸውን የምግብ ቁሳቁስ እየገዙ እንደሚያስቀምጡ ነግረውናል። በተያያዘ ዜና በትግራይ ክልል የሚገኙ ውድብ ናጽነት ትግራይ፣ ባይቶናና አረና ፓርቲዎች በጋራ በሰጡት መግለጫ የከፍተኛ ወታደራዊ አመራሮቹ መግለጫ አውግዘዋል። የፓርቲዎቹ አባላት ሆነው በጦርነቱ ጊዜ ከሰራዊቱ ጎን ሆነው የተሰለፉ አሉ፣ አሁንም ገና ያልተሰናበቱ አሉ። ስለዚህ ይህ ሰራዊት የተለያዩ ፖለቲካዊ አመለካከት ያላቸው ሰዎች ያካተተ እንደመሆኑ ለአንድ ቡድን ውግንና ሊኖረው የማይችል ነው ሲሉ የተናገሩት የውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበ ናቸው። ወታደራዊ አመራሮቹ ከኤርትራ መንግስት ጋር በመተባበር የወሰኑት ውሳኔ ነው በማለት ወንጅለዋል።
ያቀረቡት ጥሪ ሙሉ በሙሉ የሻቢያ እንጂ የእነርሱ አይደለም። ትግራይ የጦርነት ሜዳ ለማድረግ ሻቢያ እየሰራ ነው። የእኛ ደጀን ነው እና የእኛ ነፃ መሬት ነው በሚሉት የሰሜን ምዕራብ አካባቢ የሻቢያ ደጀንና የጦርነት ሰለባ እንዲሆን ምቹ ሁኔታ እየፈጠሩ ናቸው።
በክልሉ ሁሉን አቀፍ ጊዜያዊ አስተዳደር መመስረት ችግሩን ይፈታዋል የሚል እምነት እንዳላቸው ፓርቲዎቹ አስታውቀዋል። በተመሳሳይ ሳልሳይ ወያነ ትግራይ ባወጣው መግለጫ በአሁኑ ጊዜ የክልሉ ህዝብ ችግር ውስጥ ባለበት ጊዜ ወታደራዊ መንግስት አንቀበልም በማለት በኃይልና በወታደሮች ታዝሎ ወደ ስልጣን የሚመጣ እንደ ፓርቲ ሳይሆን እንደ ታጣቂ ቡድን ነው የምናየው ሲል አስታውቋል። እንደ ፖለቲካ ፓርቲም ከእንደዚህ አይነት ፓርቲ ጋር ግንኙነት አይኖረንም ብሏል። በአቶ ጌታቸው ረዳ የሚመራ የህወሓት የማዕከላዊ ኮሚቴ አባላት በበኩላቸው ውሳኔው ወታደራዊ አዋጅ በማለት አውግዘውታል። ግልጽ መፈንቅለ መንግስት ነው ያለው መግለጫው የክልሉ ወታደራዊ አመራርም በሁለት ከፍለውታል በማለት ነው ያስታወቀው። ይህ የፕሪቶሪያው ስምምነት ያፈረሰና ወታደራዊ ስርዓት ለማምጣት የሚደረግ ሂደት እንቃወመዋለን ብሏል። የክልሉ የጸጥታ ኃይሎች ከመንግስታዊ መዋቅር በሚሰጣቸው መመሪያ ብቻ እንዲመሩ ጥሪ አቅርቧል። የሚነሱ ቅሬታዎችና ክሶች አስመልክቶ የአሜሪካ ድምፅ ምላሽ የጠየቃቸው ትላንት የከፍተኛ ወታደራዊ አመራሮቹ መግለጫ ያነበቡት ኮሎኔል ገብረ ጻድቃን የወታደራዊ አመራሮቹ አቋም ዋና ይዘት ትግራይ አሁን ካለችበት ችግር እንድትወጣና ከዋናው ተልእኮዎቹ ወጥቶ ደካማ የሆነውና መከውተት ውስጥ ነው ያሉት ጊዜያዊ አስተዳደሩ እንዲጠናከር ስለምንፈልግ ነው ብለዋል። የአስተዳደሩ አመራር አባላት የጠላት መሳሪያ ይሆናሉ ያሉ ሲሆን የጠላት መሳሪያ ሆኗል ያሏቸው አመራሮች ግን በስም አልጠቀሱም። እነዚህ ጉዳዮች ተስተካክሎ ሰላማችን እንዲጠበቅ፣ ተፈናቃዮች እንዲመለሱና የትግራይ ግዛት እንዲመለስ ነው አቋማችን ያስታወቅ ነው ብለዋል። ከኤርትራ መንግስት ጋር ግንኙነት አላችሁ ተብለው ለተነሳ ክስ ተከታዩ መልስ ሰጥተዋል።
ለኤርትራ ኃይል ዝብልዎ ዘለው ቅድም ክብል አብልዕል ሰራዊት ትግራይ
ከኤርትራ ኃይል ጋር ግንኙነት የሚሉት ጉዳይ በትግራይ ሰራዊት ላይ ተከታታይ ስም ማጥፋት ይፈጽሙ የነበሩ የተወሰኑ ፓርቲዎች፣ ግለሰቦችና በውጭ አገር ያሉ ብዙሃን መገናኛ አሉ። የትግራይ ሰራዊት በአቋም መግለጫው እንደገለጸው የትግራይ የጸጥታ ጉዳይ ከትግራይ ህዝብና የጸጥታ ኃይሉ በላይ አይደለም። በዚህም ማንኛውም የውጭ ኃይል ጣልቃ መግባት አያስፈልግም ብሏል። በሰሜን ይምጣ በምዕራብ በደቡብ ይምጣ በመስራቅ የውጭ ጣልቃ መግባት አንቀበልም እንቃወመዋለን ነው ያለው። ይህ መግለጫ ያለ የኤርትራ ነው የሚል ፓርቲ የስም ማጥፋት ዘመቻ አካል ነው።
የጸጥታ ኃይሉ አመራር ኃላፊነት የሚሰማውና የፕሪቶሪያው ስምምነት እንዲተገበር የሚፈልግ ነው ብለዋል። አንድ ህወሓት ብቻ እንደሚያውቁ የገለጹት ኮሎኔል ገብረ ይህ የፕሪቶሪያ ስምምነት የፈረመ ፓርቲም አስተዳደሩ ለማስተካከል የሚያደርገው ውሳኔ እንደምንደግፍ ነው ያሳወቅ ነው ሲሉ ተናግረዋል። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለ።
በተከታዩ ዘገባ ደግሞ ወደ ኦሮሚያ ክልል እናልፋለን። በኦሮሚያ ክልል በ2015 ዓ.ም በአዲስ መልክ በተዋቀረው የምስራቅ ቦረናና ጎሮዶላ ወረዳዎች ውስጥ ባለፈው ሳምንት አመጽ አስነስተዋል የተባሉ 11 ተማሪዎችና አንድ መምህር መታሰራቸውን ተማሪዎችና የተማሪ ቤተሰቦች ገለጹ። የጎላው ዶላ ወረዳ አስተዳደር ተማሪዎች መታሰራቸውንና ትምህርት ቤት መዘጋቱን አረጋግጧል። ተማሪዎችና መምህሩ የታሰሩት በመጪው ግንቦት ወር በሀገር አቀፍ ደረጃ የሚሰጠውን የ12ኛ ክፍል መልቀቂያ ፈተና ለመውሰድ ቀድሞ የሚሞላው ቅጽ ላይ በሚሞላበት ወቅት ተማሪዎች ባስነሱት አመጽ ተሳትፈዋል ተብለው ነው ብለዋል። የአሜሪካ ድምጽ ያነጋገራቸው ተማሪዎች ጎሮዶላ ወረዳ አስተዳደር አቶ አርቲ ጃርሶ እንደተናገሩት ትምህርት ቤቶች መዘጋታቸውንና ሁከት እንዲነሳ ቀስቅሰዋል የተባሉ ሰዎች በሕግ ቁጥጥር ስር መዋላቸውን ገልጸዋል። ዘገባው ይቀጥላል።
ሰሞኑን በጎሮዶላ ወረዳ ተማሪዎች መታሰራቸውን ተማሪዎችና ቤተሰቦቻቸው ገልጸዋል። በኦሮሚያ ክልል ጎሮዶላ ወረዳ ታህሳስ 9 ቀን 2017 ዓ.ም የ12ኛ ክፍል ብሔራዊ ፈተና መልቀቂያ ቅጽ ለተማሪዎች የደረሰው ቅጽ በምስራቅ ቦረና ስም መታተሙ ተማሪዎችን አስቆጥተዋል ሲሉ ለአሜሪካ ድምፅ ቃላቸውን የሰጡ ተማሪዎች ገልጸዋል። ለደህንነታቸው በመዝጋት ስማቸውን በይፋ እንዳንጠቅስ የጠየቁ የተማሪ ቤተሰብ ልጃቸው ዘንድሮ የ12ኛ ክፍል ተፈታኝ መሆኑን ተናግረው በተፈጠረው ሁከት ቅጹን ሳይሞላ ቀርቷል፣ ሌሎች ተማሪዎችም ታስረዋል ብለዋል።
የታሰሩት በርካታ ናቸው። እና ያለውበት አካባቢ 11 የሚሆኑ ተማሪዎች ታስሯል። አንድ መምህርም ታስሯል። በርካታ ተማሪም ሸሽቷል። ከተገኙ ይታሰራሉ። ያለው ሁኔታ አስቸጋሪ ነው። አስቀድሞ የዞንና የወረዳ ባለስልጣናት ዘንድሮ በጉጂ ዞን ስም ተማሪዎች እንዲማሩ ቅጡንም እንዲሁም አገር አቀፍ ፈተናም በጉጂ ዞን ስም ነው የሚፈተኑት ብለው ሰብስበው ነገሩን። በዚህ ተማምነን ወደ ትምህርት እንዲመለሱ አደረግን። ታህሳስ 9 ቀን 2017 ዓ.ም ግን ለተማሪዎች የታደለው ቅጽ ምስራቅ ቦረና የሚል ነው። በዚህም ተማሪዎች ቁጣቸውን አሰምተው አመት ተቀሰቀሰም። እስካሁን ትምህርት ቤቶች እንደተዘጉ ነው። የኔ ልጅ ለሶስት ዓመት 12ኛ ክፍል ተማሪ ነው። ያሳዝናል።
በ2015 ዓ.ም የ12ኛ ክፍል ተማሪ የነበረ ዘንድሮም 12ኛ ክፍል ተማሪ መሆኑን የገለጸልን በተመሳሳይ ምክንያት ስሙን እንዳንጠቅስ የጠየቀው ተማሪ በተቃውሞ ሰበብ ለሁለት ዓመታት ትምህርታቸውን አቋርጠው ዘንድሮ ለፈተና ሲዘጋጁ እንደነበረና ወደ ትምህርት ቤት እንዴት እንደተመለሱና ተቃውሞ ለምን እንደተፈጠረ ሲናገር
ጋሰት ባርኖተ ኪ አዳን ቱሬ ሴ በረደቤ ጂ አፍራፋራ ካሴ ገጀ ቁቀላማ ፍአት ኢናመ ድደሚ ቶኮ ማኔዳ ቱሬ
ለሁለት ዓመታት ከትምህርት ውጭ ነበርኩ። በ2016 ዓ.ም ታህሳስ ወር 21 ተማሪዎች አንድ ላይ ሰብስቦን ለስምንት ወራት ያለምንም ጥያቄ አሰሩን። ዘንድሮ ደግሞ መስከረም ላይ የወረዳው አመራሮች፣ ተማሪዎች፣ ቤተሰብና የአገር ሽማግሌዎችን ሰብስበው እያወያዩን በጉጂ ዞን ስም ትምህርቱ እንዲቀጥል ፈተናውም በጉጂ ዞን እንደምንፈተን ነገሩን። ወደ ትምህርት ቤት ተመለሱ አለን። መማር ጀመርን። ከዛ ግን አሁንም የፈተናውን ቅጥ ሲንሞላም በመስራቅ ቦረና ዞን ስም ታትሞ መጣም። በዚህም ተማሮች ጥያቄ ማንሳት ጀመሩ። ወዲያውም ሁሉም ተማሮች ሰልፍ መውጣት ጀመሩ። የታሰሩም አሉ፣ የሸሹም አሉ። እንም ሌላ ወርዳ ሄጃሉ። በትምህርት ተስፋ ቆርጫሉ።
የተማሪ ቤተሰቦች አሁንም ተማሪዎች ለፈተና እንዲቀመጡ ቅድመ ሁኔታ መፈጠር እንዳለበት ይማጸናሉ።
ወንኑ ትጋፈኑ ሞትማ ኡመት ንከይና ጋፊ ኡመት ባዳንኩን ጋፊ ጋፈቴ ጅራ
መንግስት ህብረተሰቡ የጠየቀውን ጥያቄ በውይይት ከመለስ ኃይል ተቀመ ነው። ይህ ደግሞ ሰላም አያመጣም። አሁን በወረዳው ከ55000 በላይ ተማሪዎች ከትምህርት ገበታ ውጪ ናቸው። እነዚህ ተማሪዎች ለቤተሰብም ለሀገርም ሸክም ናቸው። መንግስት ጉዳዩን በትኩረት ቢመለከተው እንላለን።
የጎሮዶላ ወረዳ አስተዳዳሪ የሆኑት አቶ አሪት ጃርሶ በተቀሰቀሰ ሁከት ትምህርት ቤቶች መዘጋታቸውንና ሁከት ቀስቅሷል የተባሉ ሰዎች መታሰራቸውን አምነዋል።
ወረታኒ ጋፊው ምት ቀቡራ ካይ ወረታ ምራሲ ፎርሚንግ ሙኑ ታቆቴነ ኮሮና ማይ ቦቱማኒ ከነ ምት ቁጭሙ ጋፊ ሰሚሮ ደራፍ ጋማታ ተረጋ።
የተወሰኑ ተማሪዎች ከብርሰቡ ጥያቄ ተነስተው በወረዳው አመት ቀስቅሰዋል። ፎርሙን የሞሉ ያልሞሉም ተማሪዎች አሉ። በተማሪ ስሜታ ስሬ ሰው የለም። ነገር ግን ፎርም እንዳይሞላም የከለከለና ሁከት እንዲፈጠር ያደረገ በህግ ቁጥጥር ስር ውሏል። የተዘጉ ትምህርት ቤቶችም አሉ። ተማሪዎች ወደ ትምህርት እንዲመለሱ ከአገር ሽማግሌዎች ጋር እየተወያየን ነው።
የካቲት 20 ቀን 2015 ዓ.ም የክልሉ ምክር ቤት የምስራቅ ቦረና ዞንን 21ኛው የክልሉ ዞን አድርጎ በአዲስ መልክ ማደራጀቱን ተከትሎ በጎሮዶላ ወረዳ በተነሳ ተቃውሞ ትምህርት ቤቶች ለሁለት ዓመታት ተዘግተው የነበሩ ሲሆን በሺዎች የሚቆጠሩ ተማሪዎች ከትምህርት ገበታቸው ውጪ መሆናቸው መዘገባችን ይታወሳል። በወረዳው በየጊዜው ሁከት ተቀስቅሰው የሰው ህይወት መጥፋቱንና ንብረት መውደሙን የየአካባቢውን ሰዎች አነጋግረን ስንዘግብ መቆየታችን ይታወሳል። በወቅቱ የክልሉ መንግስት የሚቀለበስ ውሳኔ የለም፣ ወደፊት የቀበሌና የወረዳ መዋቅሮችን ማጠናከር ነው ማለቱም ይታወሳል። ዘንድሮ ትምህርት ከተጀመረ ወዲህ ተመሳሳይ ችግሮች መከሰታቸውን ነዋሪዎች ይናገራሉ። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ሀገር ውስጥ ዘገባዎች ወጣ ስንል ብለን ወደ ዩናይትድ ስቴትስ መለስ ስንል ደግሞ ፕሬዚዳንት ዶናልድ ትራምፕ የውጭ ንግድን አስመልክቶ ያላቸውን ሀሳብ በግዙፉ የዓለም ንግድ መሪዎች ጉባኤ ላይ ባቀረቡበት ወቅት ባለሀብቶች አምራች ኩባንያዎቻቸውን አሜሪካ ውስጥ እንዲገነቡ በጋበዙበት ንግግራቸው ከፈለጋችሁ ማድረግ ያሊያም መተው ትችላላችሁ፣ ነገር ግን የማታደርጉት ከሆነ ከበድ ያለ ቀረጥ ይጠብቃችኋል የሚል አማራጭ ሰጥተዋቸዋል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ አኒታ ፓውል የትራምፕ ወደ ዋይት ሀውስ መመለስ በተለይ በዓለም አቀፉ የኢኮኖሚ እንቅስቃሴ ላይ ያለውን አንድምታ የዳሰሰችበትን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
ፕሬዚዳንት ዶናልድ ትራምፕ ከዓለም አቀፉ ኢንዱስትሪ ተዋናዮች ፊት ቆመው ባሰሙት ንግግራቸው በረከት ወይም ስጦታና ቅጣትን አጣምሮ በያዘ አቀራረባቸው ከዓለማችን ግዙፍ ገበያ አንዳች ማትረፍ ለሚሹ የውጭ ባለሀብቶች ይህን ነበር ያሉት።
My message to every business in the world is very simple. Come make your product in America and we will give you among the lowest taxes of any nation on earth. But if you don't make your product in America, which is your prerogative, then very simply you will have to pay a tariff.
ባለም አቀፍ የንግድ ስራዎች ለተሰማሩ ሁሉ የማስተላልፈው መልእክት በጣም ቀላል ነው። እና ምርቶቻችሁን አሜሪካ ውስጥ አምርቱ። ከማንኛውም ሀገር ዝቅተኛ የሆነ የግብር ክፍያ እንድትከፍሉ እናደርጋለን። ነገር ግን ምርታችሁን አሜሪካ ውስጥ ካላመረታችሁ መብታችሁ ነው። ከበድ ያለ ቀረጥ ይጠብቃችኋል።
የትራምፕ መልእክት በዳቮስ ስዊዘርላንድ በተካሄደው የዓለም ኢኮኖሚ መድረክ ከቀረቡት ከሌሎች ሀያላን አገሮች መሪዎች መልእክት በሙሉ ገኖ የተሰማ ሲሆን በዚህ ዓመታዊ ዓለም አቀፍ የመንግስታትና የግሉን ዘርፍ ትብብር ለማነቃቃት የታለመ ጉባኤ የተናገሩት መሪዎች ዓለም አቀፍና ክልላዊ ፈተናዎችን፣ የአካባቢና የኃይል ምንጭን የሚመለከቱ እንዲሁም የጂኦፖለቲካዊ ይዘት ያላቸው ሌሎች አሳሳቢ ጉዳዮችን ጨምሮ የኑሮ ደረጃን እንዴት ማሻሻል፣ እድገትንም እንዴት ማነቃቃት እንደሚቻል ያጤኑ ብዝሃነት ለጎላበት አሰራር አጽንኦት የሰጡ ሀሳቦች ነው ያንጸባረቁት። የቻይናው ምክትል ጠቅላይ ሚኒስትር ዲንግ ሹዚያንግም የቤጂንግን አቋም አንጸባርቀዋል።
Economic globalization is a result of social progress and technological advances, and it cannot be stopped. Protectionism does not solve problems, and trade wars help no one. We should take every chance to guide economic...
የኢኮኖሚ ዓለም አቀፋዊነት የማህበራዊ እድገትና የቴክኖሎጂ እድገቶች ውጤት ነው። በመሆኑም ማስቆም አይቻልም። ዓለም አቀፍ ንግድን የአንድን አገር ምርቶች እንዲረዳ ብቻ በሚያደርግ መልኩ የሚገድብ ፖሊሲና አሰራር ለችግሮች መፍትሄ አያመጣም። በምናገድበት መንገድ ላይ የሚደረጉ ጦርነቶችም ለማንም አይረዱም። ኢኮኖሚ ዓለም አቀፋዊነትን ለመምራትና ይበልጥ የተነቃቃ አካታችና ዘላቂነት ወዳለው የተሻለ ደረጃ ለማሸጋገር እድሉን መጠቀም ነው ያለብን።
ትራምፕ ለአውሮፓ ፈሳሽ የተፈጥሮ ጋዝ አቅርቦት ዋስትና ለመስጠት በመድረኩ የገቡትን ቃል አስመልክቶ አስተያየት ከሰነዘሩ ተንታኞች አንዳንዶቹ እርምጃው በአሜሪካውያን ላይ የዋጋ ንረት ሊያስከትል ይችላል ሲሉ አስረድተዋል። ቢል ጋትሰን የዓለም አቀፍ ጉዳዮች ጥናት ተቋሙ ብሩኪንግስ ከፍተኛ ባልደረባ ናቸው።
Eliminating European dependence on Russian oil and natural gas is a really important foreign policy objective for the president. I know he was very critical in the past, especially of Germany, for authorizing...
አውሮፓ በሩሲያ የነዳጅ ዘይትና የተፈጥሮ ጋዝ ላይ ያላትን ጥገኝነት ማስወገድ ዋናው የፕሬዝዳንቱ የውጭ ፖሊሲ እቅድ ነው። ቀደም ባሉ ጊዜያትም በተለይም በጀርመን ኖርድ ስትሪም 2 ለተባለው የነዳጅ ማመላለሻ መስመር መፈቀዱና የጀርመንና በአጠቃላይም የአውሮፓውያን በሩሲያ የተፈጥሮ ጋዝ ላይ ያላቸውን ጥገኝነት እንዲያይል መደረጉ ላይ ቅሬታ እንደነበራቸው አውቃለሁ።
በስፍራው ተገኝተው ትራምፕ የተናገሩትን የተከታተሉም ሐሳባቸውን ለጋዜጠኞች አጋርተዋል። በዚህ በዘንድሮ ዓመታዊ መድረክ ከ130 በላይ አገሮች የመጡ 3000 ሰዎች ተሳትፈዋል። Aspen Barth Eide, the Norwegian Prime Minister.
Well, you know, I think that what we Europeans should take out of this is that we should strengthen our work.
And in the massive, ከዚህ ምን ወስደው ቁም ነገር ቢኖር የኢኮኖሚ እድገትን ለማጠናከር የምናከናውናቸውን ስራዎች ማጎልበት እንዳለብን ነው።
ስቱዋርት አይዘንስታት ደግሞ የቀድሞ የዩናይትድ ስቴትስ ፕሬዝዳንት ጂሚ ካርተር አማካሪ ሆነው ያገለገሉ ዲፕሎማት ናቸው።
It shows one reason why he won the election, which is
በምርጫ ያሸነፉበትን አንዱን ምክንያት ያሳያል። ይህም ባይል ይናገራሉ፣ በሁሉም ነገር ላትስማማት ይችላለህ፣ ነገር ግን ከፍ ያለ ኃይል ያለው ንግግር ነው የሚያደርጉት።
አግነስት ካላማርድ ዓለም አቀፉን የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናልን ይመራሉ።
ይህ ራዕይ አሜሪካንን ብቻ ያማከለ ነው። ለቀረው ዓለም የያዘው ወይም የሚለው ምንም ነገር የለም።
በስዊዘርላንድ ተራሮች ላይ በምትገኘው በዚህች በትንሽቱ ከተማ ዳቮስ የተጀመረው ዓመታዊ ጉባኤ ዛሬ አርብም ቀጥሎ በአንዳንድ ዓለም አቀፍ አንገብጋቢ ጉዳዮች ላይ ሲወያዩ ውሏል።
ከጥቂት ቀናት በፊት አስተዳደሩን ተረክበው ስራቸውን የጀመሩት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሩሲያ ከዩክሬን ጋር የሰላም ንግግር እንድትጀምር ግፊታቸውን በማጠናቀር ላይ ናቸው። የሰላም ንግግር አላደርግም ብትል ዩናይትድ ስቴትስ አዳዲስ ማዕቀቦችና ታሪፎች ትጥልባታለች በማለት ትራምፕ ያሰሙት ዛቻ ሩሲያ አጣጥለዋለች። የአሜሪካ ድምጿ ቬሮኒካ ባልደራስ ኢግሊሲያስ በዚህ ዙሪያ ያደረሰችንን ዘገባ ቆንጅታዬ ታቀርባለች።
ሩሲያ ትናንት ሐሙስ በዩክሬኗ ዛፖሮዥያ ከተማ ላይ ባደረሰችው የሚሳኤል ጥቃት 24 የሚሆኑ ሰዎች ገድላለች። የዩክሬን ፕሬዝዳንት ቮሎዶሚር ዘሌንስኪ ጥቃቱ መፈጸሙን በቴሌግራም ገጻቸው ላይ አረጋግጠው ሩሲያ ላይ ተጨማሪ ማዕቀብ እንዲጣልባት ተማጽኖ አቅርበዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕም ሁለቱ ወገኖች ጦርነቱን እንዲያቆሙ ትናንት በድጋሚ ጥሪ አቅርበዋል።
Our efforts to secure a peace settlement between Russia and Ukraine are now
Russia and Ukraine የሰላም ስምምነት ላይ እንዲደርሱ የምናደርገው ጥረት ተጀምሯል ብዬ ተስፋ አድርጋለሁ። ይህንንም ዳር ማድረስ በጣም አስፈላጊ ጉዳይ ነው።
ዶናልድ ትራምፕ ከትናንት በስቲያ ረቡዕ በትሩስ ሶሻል ማህበራዊ መገናኛቸው ላይ ባወጡት ጽሑፍ ሩሲያን ልጎዳት አልፈልግም፣ ነገር ግን የሰላም ስምምነት ላይ መድረስ አለባት። አለዚያ ግን ወደ ዩናይትድ ስቴትስ በመትልከው በማናቸውም ነገር ላይ ከፍተኛ የታክስ ክፍያ፣ ታሪፍና ማዕቀብ ይጣልባታል ሲሉ አስጠንቅቀዋል። ትናንት የክሬምሊን ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ፕሬዝዳንት ትራምፕ የሰጡትን ማስጠንቀቂያ አጣጥለውታል።
ምንም
የተለየ ነገር አላየንም። እኛውንም ቢሆን ለመነጋገር ዝግጁ ነን።
አንዳንድ ተንታኞች ዩናይትድ ስቴትስ ጦርነቱ እንዲቆም በመታደርገው ጥረት ውጤት ለማግኘት አቅም ያላት መሆኑን ይናገራሉ። ስቲቨን ፓይፈር በብሩኪንግስ ተቋም የዓለም አቀፍ ጸጥታና ትብብር አዋቂ ናቸው።
He could continue to provide arms to Ukraine.
ለዩክሬን የሚሰጠውን የጦር መሳሪያ እርዳታ ሊቀጥሉ ይችላሉ። እንዳይንቀሳቀስ የተደረገው የሩሲያ ማዕከላዊ ባንክ 300 ቢሊዮን ዶላር አለ። እሱንም ሊጠቀሙበት ይችላሉ።
ማቴዎ ሽሚት ደግሞ በኒው ሄቨን ዩኒቨርሲቲ የብሔራዊ ጸጥታና የፖለቲካ ሳይንስ ረዳት ፕሮፌሰር ናቸው።
The best leverage that the US has is that it can continue to hold together its European
United allies. States በዚህ ጉዳይ ያላት ትልቁ አቅም አውሮፓውያኑ አጋሮቿን ማስተባበሯን ልትቀጥል ትችላለች። ቻይናንም ማምጣት ትችላለች።
በዳቮስ የዓለም የኢኮኖሚ ጉባኤ ላይ የሰሜን አትላንቲክ ሀገሮች ትብብር ኔቶ ዋና ጸሐፊ ማርክ ሩተ ባደረጉት ንግግር አሁን ለዩክሬን የምንሰጠውን የገንዘብ ድጋፍ ማሳደግ አለብን፣ ምክንያቱም ሩሲያ ያሸነፈች እንደሆነ ከዚያ እጅግ የገዘፈ ወጪ ስለሚጠይቀን ብለዋል።
በቢሊዮን የሚቆጠር ሳይሆን በትሪሊዮን የሚቆጠር መሆን አለበት። ምክንያቱም ዩክሬን ከተሸነፈች የተቀረውን የኔቶን ክልል መከላከያ እንደገና ማጠናከር ያስፈልጋል። ይህን ለማድረግ ደግሞ ወጪውንም የኢንዱስትሪ ምርቱንም ለማሳደግ የሚጠይቀው ገንዘብ ከምንገምተው በላይ ነው።
የኔቶ ዋና ጸሐፊው አክለውም በጥድፊያ ዩክሬንን የማይበጃት የሰላም ስምምነት ከተደረገም ከጂኦፖለቲካ አኳያ ትልቅ ስህተት ይሆናል ሲሉ አስጠንቅቀዋል።
እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ለምሽቱ የመጀመሪያ አጋማሽ የያዝናቸውን መሰናዶች አጠናቅን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ እንገኛለን። በሁለተኛው አጋማሽ አብዛኞቹ ዘገባዎቻችን በዶናልድ ትራምፕ በዓለ ሲመት ተከትሎ እያከናወኑ ያሏቸውን ተግባራቶች የሚዳስሱ ይሆናሉ። ወደዛው እናልፋለን። ቀዳሚ የሚሆነው ዘገባ ጄንዚ መራጮችና የትራምፕ ፖሊሲዎችን የሚመለከት ነው። ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ዩናይትድ ስቴትስን ለመምራት ስልጣን ላይ ከወጡ ቀናት ተቆጠሩ። በስልጣን የመጀመሪያ ቀናቸው ለደጋፊዎቻቸው ካፒታል ዋን ተብሎ በሚታወቀው የስፖርትና የመዝናኛ ስታዲየም ባደረጉት ንግግር የመጨረሻ ልጃቸው ባረን ትራምፕ ምክርና ድጋፍ በመቀበላቸው ከተቀናቃኛቸው በተለየ መልኩ ከ30 በመቶ በላይ የወጣት መራጮችን ድምጽ ማግኘታቸውን ተናግረዋል። ለመሆኑ በተለምዶ ጄንዚ ተብሎ የሚጠራው ይሄ የመራጭ ቡድን ከፖሊሲ አኳያ ምንድነው የሚለውን በተመለከተ በካሊፎርኒያ ግዛት ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑትን ዶክተር ሳባ ተስፋ ዮሐንስን ጋብዘናል። ኤደን ገረመው ናት ያነጋገረቻቸው።
በተረከቡበት ቀን ጀምሮ እጅግ ብዙ የስራ ማስፈጸሚያ ሰነዶችን ፈርመዋል። ከነዚህ ውስጥ በከፍተኛ ሁኔታ የወጣቶችን ትኩረት የሚስቡት የትኞቹ ናቸው ትያለሽ? ባንቺ የባለሙያ አይን
ፕሬዚዳንት ዶናልድ ትራምፕ ነው ለሁለተኛ ጊዜ የአሜሪካ ፕሬዚደንት ሆነው ከተመረጡ በኋላ ያለፈው ጊዜ ያው ሁሉም ተንታኝ በየመንገዱ የራሳቸውን ሀሳብ ሲገልጹ ቆይተዋል። አሁን ደግሞ ጥር 20 በአውሮፓውያን አቆጣጠር ማለት ነው ስልጣን የተረከቡት ፕሬዚደንት ዶናልድ ትራምፕ 42 ትዕዛዞችን አስተላልፈዋል ማለት ነው። አይ ቲንክ አብዛኛው ወጣቱ ለዶናልድ ትራምፕ የመረጡበት ምክንያት አንደኛ ምክንያቱም ብለው ያኔ ሲመርጡም የጠቀሱት ኢኮኖሚ ነው። አሁንም ኢኮኖሚ ሆኖ እንደሚቀጥል ነው የኔ ግምት ማለት ነው። ለምሳሌ የቲክቶክ ይሄ የማህበራዊ ሚዲያ ከፍተኛው ፍርድ ቤት የአሜሪካ እንዲቀር ወይ ደግሞ እንዲቋረጥ ብሎ እሁድ ዕለት ነበር የሚቋረጠው ቲክቶክ። ግን ትራምፕ ከመምጣቱ በፊት ኖ ይህንን ለሶስት ወር ለዘጠና ቀን አራዝመዋለሁ የመከልከሉን በማለታቸው ብዙ ሰው ተደስቷል። ከዚህም ቲክቶክ በመቆየቱ በመሰረዝ መዘግየቱ ካስደሰታቸው ግሩፕ ዋናው ወጣቱ ነው። ከ30 ዓመት በታች የሆኑ አሜሪካ ዜጎች ናቸው ማለት ነው። እና ይሄም ከኢኮኖሚ ጋር ይያያዛል ማለት ነው። ምክንያቱም የመረጡትም ኢኮኖሚው የተሻለ ፖሊሲ ይኖረዋል ብለው ስለገመቱ ነው። አሁንም እሱም ደግሞ ቃል እንደገባሁት እኔ የዚህን ሀገር ኢኮኖሚ አሳድጋለሁ፣ አበረታታለሁ፣ ንግዶችን ቢዝነሶችን እንዲስፋፉ አደርጋለሁ የሚለውን ቃል የገባውን እያስፈጸመ እንደሆነ ለማሳየትም ይመስለኛል ይሄ ቲክቶክን ያዘገየው ማለት ነው።
እንግዲህ በዕለቱ እሳቸው ልክ በነበራቸው የጋዜጣዊ መግለጫ ላይ ሲናገሩ ከ30% በላይ የሚሆነውን የወጣቶች ድምፅ ያገኘው መሪ ነኝ ነው ያሉት እና በእርግጥ ጠቀስ ጠቀስ አድርገሻቸዋል። ለምን ከ30% በላይ ድምፅ ከባይደን ወይም ደግሞ በኋላ ቀጥለው ከመጡት ከካማላ አንጻር ሊያገኙ እንደቻሉ ግን በዋናነት ወጣቱ ነው ወይም ደግሞ ይሄ ጄንዚ የሚባለውን ቡድን ያማከሉ መሪ ናቸው፣ ፖሊሲዎቻቸው ያንን የሚመለከቱ ነገር ናቸው ብለህ ትያለሽ እንደ ባለሙያ?
ኖ ኢንፋክት በጣም የሚገርመው ወጣቱ የኢኮኖሚው ጉዳይ እንደ መጀመሪያ ስላስቀመጡት ነው እንጂ የአየር ንብረት በተመለከተ ወጣቶች በጣም አትኩሮት የሚሰጡት ጉዳይ ነው። ትራምፕ ግን እሱ ተቃራኒ ነው የሚሄደው። ለምሳሌ ካሳለፋቸው ውሳኔዎች አንዱ የፓሪስ ክላይሜት ወይ ደግሞ የአካባቢ ስምምነት ብላ አሜሪካ የገባችበትን ከዛ ወጣ በመጀመሪያው ቀን ማለት ነው። ይሄ ክሊን ኢነርጂ የሚለው ንጹህ ኃይል የማመንጨት የሚችሉ ምንጮችን የማተኮር ፖሊሲ ነው የነበረው ለምሳሌ የዲሞክራት ፓርቲ ወይ ደግሞ ባይደን። እሱ አሁን እሱን ነው ድሪል ቤቢ ድሪል የሚል ማለት ብዙ ኃይል የነዳጅ በዩ የፎሲል እሱ ላይ እንደሚያተኩር ነው የተናገር። ይሄ አሁን የወጣቱ ጀኔሬሽን እሱ አይደግፉትም፣ ግን አሁንም ከኢኮኖሚ ጋር ሲወዳደር የኢኮኖሚ ነው መጀመሪያ የሚያሰልፉት ማለት ነው። በዛ ምክንያት ነው እንጂ አብዛኞቹ ይሄ አሁን የኢሚግሬሽን ምናምን ብዙ ወጣቱ ቦታ አይሰጠውም። የኢሚግሬሽን ጉዳይ እዳ፣ አሁን የትምህርት ቤት እዳ፣ ይሄ ትምህርት ቤት ስትሄጂ እዚህ ሀገር እዳ ይኖርሻል፣ ተበድረሽ ምናምን ነው የምትማሪ። አይ እና ይሄንን የማስቀረት ፍላጎት አላቸው። ባይደን ይሞክር ነበር ስላልተሳካለት ነው እንጂ ትራምፕ ግን እንደሱ አይነት አተኩሮ ብዙ የለውም። እና እነሱ የሚያተኩሩበት ኢኮኖሚ አንደኛ፣ ሁለተኛው ክራይም ወይ ደግሞ ወንጀል፣ ሶስተኛው ደግሞ ይሄ ያልኩሽ የስቱደንት ዴት የሚባለው እዳ፣ የተማሪዎች ትምህርት ቤት ያለሽ የሚከፈለውን ማለት ነው። እሱ ላይ እሱ ብዙ አትኩሮ አይሰጥም። ስለዚህ አይ ቲንክ አሁን እነሱ ለሱ ድምፅ ሲሰጡ አተኩሮ አድርገው የሰጡት ነገር አሁን በስራ ላይ ሲውል ምን ያህል እንደጠበቁት ይሆናል የምናየው ጉዳይ ይሆናል ማለት ነው። አዲስ ስለሆነ ግን እነሱ ወጣቶቹ ከ30 ዓመት በታች ያሉት መጀመሪያ የሚቆጥሩት ቁጠባ ወይ ደግሞ ኢኮኖሚ ነው።
እንግዲህ አንቺ መምህርት ነሽ፣ በምታስተምሪበት ተቋም ውስጥ ስደተኛ ተማሪዎች ይኖራሉ። በእርግጥ የተማሪዎችን የሚነካ ሕግ እስካሁን ያለ አይመስለኝም፣ ግን ካለም አንቺ እንደ ባለሙያ ትነግሪናለሽ። የተማሪዎቹ መንፈስና ድባብ ምን ይመስላል? ያለው ሁኔታ እንዴት ነው?
አጋጣሚ ሆኖ ትምህርት የጀመረው ገና ትላንት ነው እና ብዙ ምን ያህል አፌክት አድርጓቸዋል ምናምን በቀጥታ ላውቅ ገና አልቻልኩም። ግን እኔ ሎስ አንጀለስ ነው ያለሁት ካሊፎርኒያ። ካሊፎርኒያ ደግሞ ብዙ ስደተኞች ረፊጂ ሆነው የመጡ ወይ ደግሞ ህጋዊ ወረቀት የሌላቸው ድሪመርስ የሚባሉት ብዙ አሉ። እዛ የኛ ዩኒቨርሲቲ ራሱ ካሊፎርኒያ ስቴት ዩኒቨርሲቲ ሎስ አንጀለስ ብዙ ተማሪዎች ድሪመሮች አሉ። ድሪመሮች ማለት አንድ ደረጃ ወይ ደግሞ ከአቅመ አዳም ከመድረሳቸው በፊት ወላጆቻቸው ይዟቸው ወደ አሜሪካ የመጡ ወጣቶች ማለት ነው። አሁን አዳልት ሆነው በስራ ላይ በትምህርት ላይ ያሉ ማለት ነው። እና ወረቀታቸው በተለያየ መንገድ እየታደሰ አንዴ ዲሞክራቲ ባለስልጣን ሲመጣ ወይ የሪፐብሊካን ሲመጣ የተለያየ ውሳኔ እየተሰጠ ነው የሚሄዱ ያሉ። ወሳኝ ሆነው ደግሞ መሰረታዊ ለውጥ ውሳኔ አልተደረገላቸው። ስለዚህ እነሱም አሁን ምን ደረጃ ነው ያለው የሚሆነው አላወቅንም። ተለየኛ ዩኒቨርሲቲ ካልስቴት ዩኒቨርሲቲ አይ ቲንክ አብዛኛው ካልስቴት ዩኒቨርሲቲ ብቻ ሳይሆን አብዛኛው የካልስቴት ዩኒቨርሲቲ የሚባሉት የሂስፓኒክ ኢንስቲትዩሽን ነው የሚባሉት ሂስፓኒክ ማጆሪቲ ያሏቸው አብዛኛው ደግሞ ሂስፓኒክ ማንነት ያላቸው ሰዎች በቀጥታም በተዘዋዋሪ የወረቀት ደረጃቸው አንዳንዶቹ ወረቀት ያላቸው፣ አንዳንዶቹ ወረቀት የሌላቸው፣ አንዳንዶቹ ዜጎች ሆኑ፣ አንዳንዶቹ ዜጋ ያልሆኑ ስለሆኑ በቀጥታ ይነካናል ማለት ነው። የካሊፎርኒያ ምንገኝ ኢንስቲትዩሽንስ ተቋሞች።
እስቲ ቀጣዩ ጊዜ እንደ ተስፋ መቼም አንድ አስተዳደር መልካምም አሉታዊም ነገሮች ይኖሩታል፣ ግን ተስፋ በሚሆኑት ነገር ወይም ደግሞ መልካም ናቸው የምንላቸውን ነገሮች አንስተን እንጨርስ።
አይ ሁሉም ሰው ወጣቶችን ባያቸው ትልልቁም ሰው በተለያየ ዲሞግራፊክ ዘርፍ ያለው ሰው ትራምፕ በኢኮኖሚ የተሻለ ፖሊሲ ይኖረዋል ብሎ የሚል ግምት ነው ያለው። ስለዚህ እኔም በሱ ፖሊሲ በኢኮኖሚ ፖሊሲ በሚያወጣው ድል እንዲጎናጸፍ ፍላጎቴ ነው ማለት ነው፣ ሁላችንም ስለሚጠቅመን። ግን አሁን የሚለው የሚፎክረው ይሄ ታሪፍ የሚለው ካናዳ ላይ፣ ሜክሲኮ ላይ፣ ቻይና ላይ ኢኮኖሚስቶቹ እኔ ኢኮኖሚስት አይደለሁም ግን ኢኮኖሚስቶቹ ፍርሃት አላቸው ማለት ነው። ሌላው ይሄ ቤት የቤት ዋጋ ንረት ይቀንሳል፣ ብዙ ቤቶች ይሰራሉ የሚለው እሱም እናየዋለን፣ የምናየው ጉዳይ ነው አለ።
እሺ፣ ዶክተር ሰባ ከአሜሪካ ድምፅ ጋር ላደረግሽ ቆይታ ለባለሙያዊ አስተያየትሽ በጣም አመሰግናለሁ።
እኔም አመሰግናለሁ ኢደን።
እንግዲህ ፕሬዚዳንት
ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን በተመለሱበት ወቅት ከአፍሪካ ጋር የሚኖራቸው ግንኙነት በተለይ በጸጥታና ደህንነት ትብብር አንጻር ምን ሊመስል ይችላል የሚለው ጥያቄ ጎልቶ እየተነሳ ይገኛል። አፍሪካ ለአሜሪካ ቀዳሚ የፖለቲካ የደህንነትና የስትራቴጂ አቅጣጫ ለመሆኗን የሚገልጹት የአፍሪካ ጉዳይ ተንታኞች ትራምፕ በአፍሪካ ላይ ያላቸው ትኩረት እንደ ሩሲያና ቻይና ያሉ ሀያል ሀገራትን በመገዳደር ላይ የተመሰረተ ሊሆን እንደሚችል አመልክተዋል። በአፍሪካ ቀንድ በሳህልና በታላቁ የቻድ ሐይቆች አካባቢ የውስጥ ግጭቶችና ሽብርተኝነት ፈታኝ በሆኑበት ወቅት የትራምፕ የስልጣን ዘመን በአፍሪካ ጸጥታና ደህንነት ላይ የሚኖረውን አንድምታ አስመልክቶ ባለሙያዎችን አነጋግሬያለሁ። ቀጥሎ ይቀርባል። ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን ለመመለስ እየተዘጋጁ ባሉበት ወቅት በቀደመው የስልጣን ዘመናቸው በአፍሪካ የሳህል ቀጠና ልዩ መልእክተኛቸው አድርገው ሾሟቸው የነበሩትን ፒተር ፓም የአፍሪካ ጉዳዮች ምክትል የውጭ ጉዳይ ሚኒስትር አድርገው ሊሾሟቸው እንደሚችሉ እየተገለጸ ነው። ፒተር ፓም ደግሞ ከሶማሊያ ተገንጥላ በራስ ገዝ አስተዳደር የምትመራው ሶማሌላንድ እንደ ሀገር እውቅና እንድታገኝ ተሟጋች መሆናቸው ይነገራል። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ተባባሪ ፕሮፌሰር የሆኑት ዶክተር ሳሙኤል ተፈራ እንደሚያስረዱት የሶማሌላንድ ጂኦፖለቲካል አቀማመጥ አሜሪካ በቀይ ባህር ዙሪያ ላላት ፍላጎት አመቺ በመሆኑ አዲሱ የትራምፕ አስተዳደር ለሶማሌላንድ እውቅና ሊሰጥ የሚችልበት እድል እንዳለ ያመለክታሉ።
ከእሳቸው መንደር ካሉ የአፍሪካ አማካሪዎቻቸው አካባቢ የሚወጡ የምንሰማቸው ዜናዎች ግን የሚያሳዩት ምንድን ነው? ቀይ ባህር አካባቢ ያለውን በተለይም የአሉቴዎች እንቅስቃሴ ተከትሎ የንግድ መስመር በተለያየ ጊዜ እንዲቋረጥ የሆኑባቸውን ምክንያቶች አይተናል። የጸጥታ ስጋቶችን በስፋት አይተናል። መርከቦች ሲጠቁ አይተናል። በዚህም የተነሳ ብዙ መስተጓጎሎችን ስንመለከት ነበር እና ያንን ለማስተካከል ሶማሌላንድን እውቅና ብንሰጥ አሜሪካም ምዕራቡ ዓለም እዛም አካባቢ ያለው ጸጥታ ይስተካከላል፣ የተሻለ ሰላም ማምጣት እንችላለን። የአልሁቲዎችንም የአልሸባብንም ሶማሊያ ውስጥ ያሉ ሌሎች እንቅስቃሴዎችን ትራም ውስጥ ያለን እንቅስቃሴ እንዲሁም ኢራንን በቀይ ባህር እና በገልፎ ፌደን አካባቢ ሊኖር የሚችል አስኪ እንቅስቃሴ ማቆም እንችላለን የሚል ጠንከር ያለ እንቅስቃሴዎችን እናያለን።
አሜሪካ በሶማሊያ ሰላምና መረጋጋትን ለመፍጠርና ሽብርተኝነትን ለመከላከል ለረጅም ጊዜ ስትከተል የቆየችው አንድ ሶማሊያን ፖሊሲ የምትቀይርበት እድል በጣም ጠባብ መሆኑን የሚገልጹት ደግሞ የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪ የሆኑት ዶክተር በለጠ በላቸው ናቸው። ዶክተር በለጠ ትራምፕ ይህን ፖሊሲ በመቀየር ለአሜሪካ የሚያስገኙት የተለየ ጥቅም እንደሌለ ያምናሉ።
ይህንን ለመከላከል የሚያስችሉ መሰረተ ልማቶች አሜሪካ ለምሳሌ በጅቡቲ ያላት በዚህ ፖርት ሊሞኔር ያላት ወታደራዊ ቤዝ ዋነኛው የአፍሪካን እንቅስቃሴዎቿን የምትቆጣጠርበት ቀጠና ጣቢያ ነው። ይሄ ጣቢያ አሁንም ዋነኛው የአሜሪካ ወታደራዊ ቤዝ ነው። ይሄ ባልተቀየረበት ሁኔታ ሶማሊላንድ ውስጥ ሌላ ተጨማሪ ተመሰረታለች ብሎ ማሰብ ይከብዳል። አንድ ሶማሊያ የሚለውን ፖሊሲ በማራመድ ግን ሌሎችን ኃይሎች ከሶማሊያ የሚሆን ከሌላ ቀጠናው ማስወገድ መከናቀን ያስችላታል ተብሎ ይታሰባል። ሁለተኛ አሜሪካ ከዚህ ውስጥ የምታገኘው የተለየ ጥቅም ማለት ከደህንነቱ አንጻር፣ ከስትራቴጂ አንጻር፣ ኢቭን አንቺ ያልሽው ቀይ ባህርን ከመቆጣጠር አንጻር ሶማሊላንድን እውቅና መስጠት የተለየ የሚፈጥርላት ነገር አለ ተብሎ አይገመትም።
ሶማሊላንድ ራስዋን የቻለች ሀገር ሆና እውቅና ለማግኘት የሚያስችላት የቀይ ባህር ወደብ ከኢትዮጵያ ጋር መፈራረሟ በኢትዮጵያና በሶማሊያ መካከል ለአንድ ዓመት የዘለቀ ውጥረትን ፈጥሮ ቆይቷል። ምንም እንኳን ሁለቱም ሀገራት ልዩነታቸውን በውይይት ለመፍታት ስምምነት ላይ ቢደርሱም የእርስ በርስ ጦርነቶች በተዛመቱበት የአፍሪካ ቀንድም ተጨማሪ ስጋት ሆኖ ቆይቷል። ይህ የፖለቲካ ለመረጋጋት ለአሜሪካ እምብዛም የራስ ምታት ያልሆነ ሲሆን በተለይ የትራምፕን ትኩረት እንደማያገኝ ዶክተር በለጠ ያሰምሩበታል።
የአፍሪካ ቀንድ የምንለው አሁን ያለበት ሁኔታ ሁሉም አባል ሀገራት የምንላቸው ኢትዮጵያን ጨምሮ ከፍተኛ የሆነ የውስጥ ችግር የሚያስተናግዱበትና እንደገናም የሁለትዮሽ ግንኙነታቸው የሶስትዮሽ ግንኙነቶችም ጭምር በመከራ የተሞላ መሆኑን ማስታወስ ያስፈልጋል። እና አሜሪካ ልታደርገው የምትችለው የዶናልድ ትራምፕ አስተዳደር ወደፊት ሊከተለው የሚችለው ፖሊሲ የእነኚህ ውስብስብ የሆኑ እውነታዎች ነጸብራቅም ጭምር ተደርጎ መታሰብ አለበት።
በዚህ የሚስማሙት ዶክተር ሳሙኤልም በተለይ ኢትዮጵያን እንደ ምሳሌ ያነሳሉ። በኢትዮጵያ ለዓመታት የዘለቀው የጸጥታና ደህንነት ችግር ትራምፕ ቅድሚያ ለሚሰጡት የንግድና ኢንቨስትመንት ትብብር አይመች አይሆንም ይላሉ።
ንግድ መር የጸጥታና ደህንነት ፖሊሲን ያራምዳሉ ብዬ የምላቸው ትራምፕ ኢትዮጵያ ውስጥ ያለው ሰብአዊ ቀውስ የበለጠ ስደተኞችን የበለጠ ችግርን አሜሪካ ላይ ሊያመጣ የሚችል ከመሆኑ አንጻር እሳቸውም ከሰብአዊ እርዳታ ይልቅ ወደ ንግድ ትኩረት ሰጥቶ የሚሰሩ ሰው ነጋዴም እንደመሆናቸው ጋር ተያይዞ ከዚህ በተጨማሪ ደግሞ ዩኤስ ኢንቨስትመንትን ፕሮሞት ለማድረግ ለማስፋፋት ኢትዮጵያ አሁን ያለችበት ሁኔታ ምቹ ስላሉ በአጠቃላይ አፍሪካ ቀንድን ከኬንያ በስተቀር ስናይ እንደዚህ አይነት ምቹ የሆነ ኢንቫይሮንመንትን ወይም አውድም ስለሌለው የትኩረት አቅጣጫ ተብለው ተወዳጅ ሊስት ውስጥ የማይገቡበትን ያሳያል።
ሌላው የአፍሪካ ትልቁ ራስ ምታት 2 ዓመት ሊሞላው ጥቂት ወራት ብቻ የቀሩት የሱዳን ጦርነት ነው። የባይደን አስተዳደር የስልጣን ዘመናቸውን እያገባደዱ ባሉበት ወቅት የሱዳኑ ፈጥኖ ደራሽ ኃይል መሪ መሐመድ ሐምዳን ዳጋሎ ሄሜቲና በጦር አዛዡ አብደልፋታህ አልብርሃን ላይ የተለያዩ ማዕቀቦችን ጥለዋል። የአፍሪካን የጸጥታ ጉዳዮች የሚከታተሉት ባለሙያዎች ግን ይህ ጦርነት ትራምፕን ብዙም ያሳስባቸዋል ብለው አያስቡም። ሆኖም በቀደመው የትራምፕ ዘመን ከኬንያ ጋር የነበራቸውን ትስስር በመመልከት ኬንያ በአፍሪካ ቀንድ የሰላምና ደህንነት ተጽዕኖ ፈጣሪ ሊያደርጓት ይችላሉ ይላሉ ዶክተር በለጠ።
ኬንያ ከአሜሪካ ጋር ያላት ግንኙነት እየጠበቀ፣ አሜሪካ ለኬንያ የምትሰጠው ቦታ እየጨመረ፣ እንደዚሁም ኬንያ በቀጠናው በሶማሊያም ጭምር ያላት የደህንነት የሰላም የፖለቲካ ሚና እያደገ እንደሚመጣ መገመት ይቻላል። እንዳልሽው ዶናልድ ትራምፕ አስተዳደርም ይህንን ያስቀጥለዋል ተብሎ ይታሰባል። ዋነኛው ዓላማ አሁንም ሽብርተኝነትን በተለይ በሶማሊያ በኩል ያለውን የሽብርተኝነት ቡድኖችን ለመከላከል በሚደረገው እንቅስቃሴ ውስጥ ኬንያ የተሻለ እይታን መፍጠር መቻሏ ነው እና ፕሬዚደንት ሩቶ ከፕሬዚደንት ትራምፕ ጋር የሚኖራቸው ግንኙነት እንዴት ይሆናል የሚለው ወደፊት የሚታይ ነው የሚሆነው።
ባለፉት ጥቂት ዓመታት በርካታ መፈንቅለ መንግስቶች በተካሄዱበት ምዕራብ አፍሪካ የተመሰረቱት ወታደራዊ መንግስታት ከምዕራቡ ዓለም ጋር ያላቸውን ግንኙነቶች እያቋረጡ ይገኛሉ። ዩናይትድ ስቴትስም በኒጀር የነበሯትን 2 የጦር ካምፖች ዘግታ እንድትወጣ ተደርጋለች። ሽብርተኝነትን መዋጋት አሜሪካ ብቻ ሳትሆን ዓለም ትኩረት የሚሰጥበት ጉዳይ መሆኑን የሚያመለክቱት ዶክተር ሳሙኤል ትራምፕ ከሌሎች የሳህል ሀገራት ጋር ትብብራቸውን ሊያስቀጥሉ ይችላሉ ብለው ይገምታሉ።
እንደ ጋቦን፣ ኮት ዲቮር፣ ኬፕ ቨርዴ ባለፈውም የአፍሪካ የባይደን ጉብኝት ተካታች የነበሩ ከሎቢቶ ኮሪደር ጋር የባይደን ኢኒሽቲቭ ቢሆንም ትራምፕ ሞር ኢንትረስታቸው ፍላጎታቸው እንደዚህ አይነት የንግድ የተጀመሩ የንግድ ጅማሬዎችን ክለሳ በማድረግም ቢሆን ማጽናት ላይ ስለሆነ ባይደን የመጨረሻ አፍሪካ ጉብኝት ውስጥ የተካተቱ ከአሜሪካና ንግድን ከማስፋፋት ጋር የተያያዙ ግንኙነት ያላቸው ሀገራትን እና ቅድም የጠቀስኳቸውን ጨምሮ ለእነሱ የተሻለ ድጋፍን በማድረግ በምላሹ የጸጥታ ስራዎችን እንዲሰሩ የማድረግ እንቅስቃሴዎችን ወይም ስትራቴጂዎችን ሊከተሉ ይችላሉ ብዬ አስባለሁ።
ዶክተር በለጠ በበኩላቸው የትራምፕ አስተዳደር በምዕራብ አፍሪካ ለሚኖረው ትኩረት ከአውሮፓ ሀገራትና በተለይ ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም ኔቶ ጋር የሚኖራቸው ግንኙነት ወሳኝ ይሆናል ይላሉ።
መጀመሪያ አሜሪካ ከኔቶ ጋር አሜሪካ ከምዕራባውያን ከአውሮፓውያን ጋር ያላት ወታደራዊ ግንኙነት ትብብር በምን መልኩ ነው የሚሄደው የሚለው ነው። የአሜሪካ አስተዳደር የትራምፕ አስተዳደር በምዕራብ አፍሪካ የሚኖረውን ጣልቃ ገብነት የሚወስነው። ፕሬዚደንት ባይደን ከኬንያ ጋር ያላቸውን ግንኙነት ይበልጥ እንዲያጠነክሩ ያደረገው አንዱ ምክንያት በዚህ ሳህል በሚባለው አካባቢ ላይ ያለውን እንቅስቃሴ ቁጥጥራቸው ውጪ እየወጣ መምጣቱ አንዱ ምክንያት እንደሆነ እናስታውሳለን። የሳህል ቀጠና ዋነኛ ወታደራዊ ቤዝን ጭምር ወደ ኬንያ የመውሰድ እና ከኬንያ በመንደርደር ምዕራብ አፍሪካን የሚመለከቱ ጉዳዮችን ለማድረግ ሁሉ ነው የኬንያ አሜሪካ የትብብር ማዕቀፍ አንዱ።
የተከበራችሁ አድማጮችና ተመልካቾቻችን ለምሽቱ የያዝናቸው ዝግጅቶች ይህን ይመስሉ ነበር። ከአቀናባሪ ብርሃን ኃይሉ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየነኝ፣ ነገ በሌሎች መሰናዶዎች ዳግም እንገናኛለን። ሰላም፣ በደህና አደሩ። Thank you.